ለመሰረተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ተነስተልኝ እንደምን አመሻችሁ ወንድሞቻችን። ዛሬ እሁድ ግንቦት 27 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች እነዚህ የአማራ ወጣቶች ከታገቱ
እሁድ ግንቦት 27 ቀን 1279 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ
ሰምንቱን ዋና ዋና ዜናዎች የምንተነትንበት የፍካሬ ዜና ፕሮግራማችን በቅድሚያ ይቀርባል። በማስከተልም በአሳለፍነው ሳምንት ተላልፈው የነበሩ የፍኖተ ዴሞክራሲ አጥታዎችን በድጋሚ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። የወያኔ ወዳጅ የሆነው የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር ወደ ኢትዮጵያና ጅቡቲ አቅንቷል። ወደ ትግራይም ዘልቆ ከነጌታቸው ረዳ ጋርም እንደሚወያይ ግልጽ አድርጓል። ባንድ ሀገር ማዕከላዊ የተባለ መንግስት ይያለ ክልል ለይቶ ውይይትን ምን አመጣው ብንል ሀቀኛ መልስ ሊሰጡን አይችሉም። ጸረ አማራ ዘመቻቸውን ሊያቀናጁ መሆኑም ምንም ጥርጥር የለውም። በግልጽ ባይናገሩም ማይክ ሃመር ከብራኑ ነጋ ጋር በሚስጥር እንደሚወያይም ለማወቅ ተችሏል። ወያኔ በኃይል የወሰደውን የአማራ መሬት ምዕራብ ትግራይ ብለው የሚጠሩት አሜሪካኖች በሰብአዊ መብት ተቋሞቻቸው አማካይነት አድርገው ትግራውያን ከመሬታቸው ተፈናቅለዋል ብለው መንጫጫቱን ቀጥለውበታል። ዘር ማጽዳት የደረሰበትን በዚሁ ወንጀል ወያኔና አሜሪካኖች ከሰው ዓለምን ሊያሳምኑ እየጣሩም ናቸው። ትግራዊ ተማሪዎች ተፈናቀሉ፣ ከትምህርት ገበታ ራቁ በሚል በሰፊው ማላዘንን ተያይዘውታል። አርሶ አደሮች ቲማቲም፣ ቃሪያ ወዘተ መትከልን ትተው ስንዴ በግድ እንዲያመርቱ መታዘዛቸው ተነገረ። እዙን አንቀበል ያሉት እስከ መታሰርም እየደረሰባቸው መሆኑ ተጋልጧል። በምስራቅ ሸዋ ዞን ቲማቲም፣ ሽንኩርት፣ ፍራፍሬ ማምረት በይፋ የተከለከለ ሲሆን የነዚህ ምርቶች ዋጋ ከገበያተኛው አቅም በላይ ሆኖ ችግር መፍጠሩም ጋድ ሆኗል። አገዛዙ ስንዴ ለውጭ አገሮች ሊሸጥ በወሰነው መሰረት በግድ ስንዴ አምርቶ እርምጃው ምን ያህል ህዝብን እየጎዳ እንደሆነ ምንም ደንታ አላሳየም ተብሎም ተወግዟል። እዙ ከላይ ከዘረኛው ኮሎኔል የመጣና የማይሻርም ነው መባሉም ተነግሯል። 1 ኪሎ ቲማቲም 55 ብር ሲያወጣ 1 ኪሎ ሽንኩርት እስከ 30 ብር መድረሱም ተዘግቧል። ኪሎ ቃሪያም 50 ብር ሲሸጥ ኪሎ ነጭ ሽንኩርት ደግሞ ከ110 ብር በላይ መድረሱም ታውቋል።
ይህን ከፋፋይ ኋላቀር ዘረኛ ብሔር ተኮር የሆነ ህገ መንግስት መቀየር ወይም ማሻሻል ካልተቻለ ኢትዮጵያ የምትባለውን ታላቋን ሀገር መገንባት አይታሰብም። የሁን ዛሬ በሀገራችን ፖለቲካ መስክ ላይ ህገ መንግስት እንዲሻሻል እንዲቀየር የሚፈልጉ ጭራሽ መነካት የለበትም የሚሉ ጎራ ለይተው የሚፋተጉ ወይም ገመድ የሚባተቱ በዋነኝነት ሁለት ኃይሎች ወይም የፖለቲካ ሊቃን ቡድኖች መኖራቸው ነው። በአሳብ መለያየቱ ምንም ክፋት ባይኖረውም ችግሩ ባለፉት የሀገራችን የ50 ዓመታት ታሪክ እንደታየው በቅርቡ ወያኔ በቀሰቀሰው አስከፊ ጦርነት እንደታዘብ ነው። የኢትዮጵያ ፖለቲካ ሊቃን ልዩነታቸውን በሰላም መፍታት ሲያቅታቸው ሁልጊዜ ስራዬ ብለው ሀገራችንን ወደ ከፋ ቀውስ እንድትገባ ይመሯታል። ህዝብን ለማገልገል ሳይሆን እርስ በርስ ሲጫረሱ፣ ንጹሃንን ህዝብም ያለማቋረጥ ሲያስጨርሱ፣ ሀገራችን ሌሎች ከኋላዋ እየተነሱ ሲቀድማት፣ እርሷ ግን ምን ያህል ለአመታት ካለችበት ጭራሽ ወደ ኋላ እየራቀች እንድትሄድ እንዳደረጓትም ታሪክ ምስክር ነው። በመሃሉ በተለይም ሀገር የሚገነባው ወጣቱ ትውልድ በቀብሎሽ በየተራ እየጠፋ ይገኛል። በፖለቲከኞች ሽኩቻ ሳቢያ የደም መፋሰስ ባህልም መቆም አለበት። ህገ መንግስቱ መነካት የለበትም የሚሉት በዋነኝነት አሁን ባለው የብሔር ፖለቲከኛ ዘረኛ ስርዓት የሚጠቀሙ በህይወት እስካሉ ድረስ የደሂቱን ሀገር ሀብት ከህዝቡ እየነጠቁ የሚያካብቱ እኔ ከሞት ሰርቫይቭ ቀል በሚል እነሱ ከበሉ ሌላው ጦም ቢያድር ሲሞቱም ሀገሪቱ አብራቸው በጠፋ ደንታ የሌላቸው ናቸው። በዋነኝነት ህገ መንግስቱን መሰላል አድርገው ስልጣን ላይ ለመውጣት የሚያልሙ ስልጣን ከያዙም የራሳቸውን ጥቅም ማሳደድ እንጂ ለህዝብ ሰላም፣ ለሀገር አንድነትና እድገት የማይጨነቁ በተለይም የብሔር ፖለቲካን የሚያቀነቅኑ ልሂቃን ተብዬዎቹ ናቸው። ህገ መንግስቱ እንዲቀየር የሚፈልጉት በአንጻሩ በሀገራችን ተተረግጦ ሙስናና ዘረኝነት መረን ለቆ የሚዘገንን ግፍና በደል በዜጎች ላይ ሲፈጸም ማየት ያስመረራቸውና ኢትዮጵያ እንደ ሀገር እንድትቀጥል በጋራ እንድትገነባና እንድታድግ ከድህነት ከቀውስ ተላቃ ሌሎች ያደጉ ሀገሮች የደረሱበትን ደረጃ ፈጥና እንድትደርስ የሚፈልጉና የሚመኙ ናቸው። ህገ መንግስት እንዲሻሻል ወይም ደግሞ እንዲቀየር የሚፈልጉት ገና ከጀምሮ ህገ መንግስቱ በሊቃኑ ሲረቀቅ ሁሉን አካታችና ሰፊ ህዝብ ያሳተፈ አልነበረም። ያረቀቁትም ከአንድ በረሃ የወጡ ምንም አይነት የቀለም ትምህርት የሌላቸው በዘረኝነት የጎበጡ የወያኔ የተንቢን ታጋዮች ናቸው። በመሰረቱ ኢትዮጵያውያን በሙሉ ያለ ፈቃዳቸው በጥቂት የብሔር ፖለቲከኞች ለኢትዮጵያውያን ሳይሆን ለብሔር ዜግነት ታማኝ እንዲሆኑ በዚህ ህገ መንግስት ነው የተፈረደባቸው። ሀገራችን እውነተኛ ፌደራላዊ ዲሞክራሲያዊ ህብረ ብሔራዊ ሳይሆን ዘረኛና ከፋፋይ ነጻነት ፍትህና እኩልነትን የሚያሰፍን ሳይሆን ዜጎችን ለግፍና ለሰቆቃ የሚያጋልጥ ሀገርን የሚገነባ ሳይሆን የሚያናጋ ከባሰም የሚያፈርስ ኋላ ቀር ስርዓት የተተከለው በዚህ ህገ መንግስት አማካይነት ነው። ህዝቡን ለሰላምና ለፍቅር ሳይሆን ለቂምና በቀል፣ ለግጭት፣ ለሙስና፣ ለመሬትና ለሀብት ዝርፊያ ብሎም ለማያበራ ድህነት፣ ለረሃብና ለድርቅ፣ ለኑሮ ውድነት፣ ለስደት እንዲጋለጥ ያደረገው በመሰረቱ ይህ ህገ መንግስትና እሱ የወለደው ዘረኛ ስርዓት ነው። ሀገራችን በጋራና በሰላም ከማደግ ወደፊት ከመራመድ ይልቅ ሌትና ቀን በድህነት በፖለቲካ ቀውስ እንድትማስን አድርጓታል። በዚህ አይነት በህገ መንግስቱ ሳቢያ ባለፉት 30 ዓመታት ኢትዮጵያ ውስጥ ኢትዮጵያዊነት የሚባሉት ዳብዛቸው ይጠፋም ምንም አያስገርምም። እያንዳንዱ ዜጋ በአንድ ብሔር ብሔረሰብ ውስጥ በአገዛዙ አካል የተመደበ ማንነቱ እንዲታወቅ የብሔሩ ወይም የብሔረሰቡ ስም በመታወቂያው ላይ ሲለጠፍበት ነው የኖረው። እሱ ብቻ አይደለም፣ በየሄደበት ሁሉ መስክ፣ በትምህርት ቤት፣ በመስሪያ ቤት፣ በማህበራዊ ኑሮው ሁልጊዜ የሚሰማው ፍቅርና ስሜት ስለ ሀገሩ ሳይሆን ስለ ብሔሩና ብሔረሰቡ፣ ስለ ቋንቋው ትልቅነት፣ ከሌላው በምን እንደሚለይ ወይም እንደሚበልጥ በህሊናው እንዲያሰላስል ሆኖ ነው የተቀረጸው። ብሔሩና ብሔረሰቡ የሀገሩ አንድ አካል አምሳል እንደሆነ እንዳያስብ ነው የተደረገው። የህብረተሰብ እርስ በርስ መተሳሰር ባህል ደግሞ ሀገራችን እያደገች ስትሄድ ዜጎች በመሰረተ ልማት በበለጠ ሲገናኙ፣ ህዝቡም ከገጠር ይልቅ በከተማ መኖር ሲያዘወትር የብሔርና ብሔረሰብ ወይም የዘር ልዩነት እየጠበበ ለመለየት አስቸጋሪ የሆነ እንደሚሄድ ግልጽ ነው። ለዚህ ምሳሌ አዲስ አበባ ባለፉት አመታት ሌሎች እንዳሸን የፈሉትን የኢትዮጵያ ከተሞች መጥቀስ ይቻላል። እንዳገዛዙ ፈላጭ ቆራጭ ገዳይነት አያያዝ ከሆነ በዘርና በቋንቋ ተስላለቁ ነበር። አንዶር ያለፈው የአማራ ጦርነት አሁንም እንደቀጠለ ነው። ዘረኛውና ፈረኛው የኮሎኔል አብይ አህመድ ኦነጋዊ አገዛዝ በአማራ ማህበረሰብ ላይ በይፋ የከፈተው ጦርነት አንዶር አልፎታል። የመጀመሪያዎቹ ሁለት ሳምንታት ውጊያ የተደረገባቸው በዋናነት በሰሜን ጎንደር፣ ሰሜን ወሎና በሰሜን ሸዋ ይፋት ነበር። ባለፉት አንድ ሳምንት አገዛዙ ትኩረት ሰጥቶ ውጊያ የከፈተባቸው አካባቢዎችም አምስት ናቸው። እነሱም በምዕራብ ጎጃም ከቦሬ በስተደቡብ ምዕራብ አባይ ሸለቆ አካባቢ፣ በምስራቅ ጎጃም ዞን ከደብረ ማርቆስ በስተደቡብ ምዕራብ በደብረ ኤልያስ ወረዳ አባይ ሸለቆ አካባቢ፣ አሁን በምስራቅ ጎጃም ዞን በመርጦ ለማርያም ግንደወይን ሞጣ መስመር በአባይ ሸለቆ አካባቢና በደቡብ ወሎ በውረኢሉ በሰሜን ሸዋ መራህቤቴ ሜዳ ከተማ መካከልና በመንዝ በአንሳሮ ከተማ አካባቢ ነው። እነዚህ በአምስቱም ቀጠናዎች እንደ ሰሜን ጎንደር፣ ሰሜን ወሎና ሰሜን ሸዋ ይፋት አገዛዙ አልተሳካለትም። በርካታ ታጣቂዎች ያጣ ሲሆን አህየውን ፈርቶ ዳውላውን እንዲሉ ፊት ለፊት የሚገጥሙትን የአማራ ኃይሎች መቋቋም ሲያቅተው ሰላማዊ ዜጎች ላይ በረቀት መድፍ በመተኮስ የድሮን ጥቃት በመፈጸም አብያተ ክርስቲያናትን ገዳማትን ማውደሙን ቀጥለውበታል። በሰሜን ጎንደር የተደረገው ውጊያ አገዛዙ ተሸናፊነት ለጊዜው ጋፍ ብሏል። በዚህ ያሉ የመከላከያ መኮንኖች ውጊያውን ከቀጠሉ እጣ ፈንታቸው መደምሰስ ስለነበር ሽማግሌዎችን በመላክ ስምምነት ፈጽመዋል። መሳሪያቸውን ደፍተው ወደ ካምፓቸው ገብተዋል። በሰሜን ወሎ ቆቦ ራያ አካባቢ ይንቀሳቀስ የነበረው የምስራቅ አማራ ፋኖ ላይ ከጅምሩ ነበር ዘመቻ የጀመሩት። ምሪ ወዳጄ ለመያዝ ያደረጉት በርካታ ሙከራዎች የከሸፉባቸው ሲሆን የምስራቅ አማራ ፋኖዎች ከቆላማ አካባቢዎች ወደ ደገውማ ተራራ አካባቢ ወደ ምዕራብ በመሻገር ለአገዛዙ ጦር እጅግ በጣም ከፍተኛ ራስ መታት እየሆኑበት ነው። ከዚህም የተነሳ የአገዛዙ ጦር በሰሜን ወሎ አፋርን በሚያዋስነው አካባቢ ብቻ ተወስኖ ነው የሚገኘው። ከዚህም የተነሳ በሰሜን ወሎ አንጻራዊ መረጋጋት ያለ ይመስላል። ለረጅም ጊዜ ከፍተኛ ውጊያ የተደረገበት አካባቢ ግን ሸዋ ይፋት ነው። በማጀቴ፣ ሸዋሮቢት፣ ደብረሲና፣ አንጾኪያ፣ ገንዛ፣ ራሳ ከፍተኛ ውጊያዎች ተደርገዋል። አገዛዙ በከባድ መሳሪያ እየታገዘ ፋኖችና የአማራ ልዩ ኃይሎችን ትጥቅ ለማስፈታት ያደረገው ተደጋጋሚ ሙከራዎችም ሊሳካለት አልቻለም። ያ ብቻ አይደለም፣ ከፍተኛ መኮንኖች ሳይቀር ብዙ ታጣቂዎችን አጥቷል። ብዙ መሳሪያዎችንም በአማራ ኃይሎች እጅ ውስጥ ገብተዋል። ብዙዎች የተማረኩ ሲሆን ቀላል የማይባሉ አንዋጋም ብለው የአማራ ኃይሎችን ተቀላቅለዋል። አገዛዙ የአማራ ህዝባዊ ግንባር መሪዎች በደብረ ኤልያስ አካባቢ አሉ በሚል ስሌት ነው። በደብረ ኤልያስ እጅግ በጣም ከፍተኛ ጦር ነበር ያሰማራው። ደብረ ኤልያስ ወለጋን የሚያዋስን የጎጃም ወረዳ ነው። ወነጋዊ ሰራዊት ደብረ ኤልያስ ያሉ ገዳማትን ለማቃጠል ሰራዊቱን ከበባ መሳሪያዎችን ያመላለሰው ከጓጽዮን በደጀን ሉማሜ አንበር ደብረ ማርቆስ አማኑኤል ከተሞች አድርጎ ነው። ሆኖም በደብረ ኤልያስ ፋኖች በብዛት የሉ። መከላከያ ብሎም ራሱን የሚጠራው የኦነግ ታጣቂ ቡድን ከህዝብ ጋር ነው እየተዋጋ ያለው። ተራኛውና ዘረኛው አገዛዝ ወደ ደብረ ኤልያስ ከአምሳ በላይ በኦራል የታጨቁ ወታደሮች እንዳሰማራ፣ ወታደሮችም ግማሹ ሙትና ምርኮኛ ከፊሉ ደግሞ ቁስለኛ ሆነው የደብረ ማርቆስ ሆስፒታል እንዳጨናነቁ ሰምተናል። በአካባቢው ወደሚገኘው ደብረ ኤልያስ ገዳም የፋሽስቱ ወታደሮች ባደረጉት የከባድ መሳሪያ ድብደባ በገዳሙ የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን እንደወደመ መረጃዎች ጠቁመዋል። ሌላ ውጊያዎች የተደረጉባቸው አካባቢዎች ከቦሬ በስተደቡብ ምዕራብ ባሉ የተወሰኑ የምዕራብ ጎጃም ዞን የአዊ ዞን የአባይ ሸለቆ አካባቢዎች ናቸው። የአማራ ኃይሎች በዚህ አካባቢ በስፋት በመንቀሳቀስ በአገዛዙ ታጣቂዎች የታቀጣጫዎች ጥቃት ደብቃት ከመከላከል አልፈው የማጥቃት ርምጃዎችን በመውሰድ በርካታ ቀበሌዎችን መቆጣጠር ህዝቡንም ነጻ ማውጣት ጀምረዋል። ሞጣ መርጦ ለማርያም ግንደወይን አካባቢ ከፍተኛ ውጊያዎች ተደርገዋል። የፋኖ መሪዎች በዚህ ያሉ በሚል ነበር አገዛዙ ወታደሮችን በሰሜን በኩል ከባህር ዳር በደቡብ በኩል ከጓጽዮን ደጀን በምስራቅ በኩል ከወረኢሉ መካነ ሰላም እያስገባ ከባባር መሳሪያዎችን እየተጠቀመ የፋኖ መሪዎች የታሉ እያለ ህዝቡን እያሸበረ ያለው። በዚህ መስመር ሰራዊት አባላት ሞተዋል። አንዲት እህት በጣም የሚደነቅ ጀብድን መፈጸማ የሚታወስ ነው። የመስመር ይቺ እህት ራሷን ለመከላከል ቤቴን አላስደፍርም ብላ በሁለት ያገዛዙ ታጣቂዎች ላይ እርምጃ ወስዳለች። እነዚህ ዘረኛ ቡድኖች ወደ ቤቷ መጥተው ምንም አይነት የፍርድ ቤት ማዘዣ ሳይዙ አማርኛ በደንብ መናገር እንኳን አይችሉም ምን አመናጭቀው አዋክረው ባለሸት አለ ሲሏት ገበሬ ነው እርሻ ሄዷል ትላቸዋለች። የባለሽም መሳሪያ አምጪ እሚል ቃል ሲናገራት ለምን ብላ ትከራከራለች። አስገድደው ቤቷን ሰብረው ሊወስዱ እርሷንም ጉዳት እርሷንም ጉዳት ሊያደርሱ ሲሉ ቆዩኝ ይላችሁ መለሳለሁ ብላ ገብታለች። የባሏ መሳሪያ ይዛ እንደወጣች ግን አላስረከበቻቸውም። የባሌን መሳሪያና አስተውስታትም ብላ ሁለቱንም ገርላቸው የባሏ መሳሪያ ይዛ ቤቷን ትታ ወደ ጫካ ገብታለች። ወረኢሉ መርሃቤቴ መስመር ካራ ምሽግ ተኩምብልቻ ደሴ ከፍተኛ ጦር በማመላለስ ዋና ማዘጃውን ወረኢሉ በማድረግ መርሃቤቴን ህዝብ ትጥቅ ለማስፈታት የተደረገው ሙከራ እስካሁን አልተሳካም። ወረኢሉ በጃማ መርሃቤቴ ሚዳ ዓለም ከተማ አዲስ አበባ መስመር የካራ ምሽግ የሚባል ቁልፍ ስትራቴጂካዊ ቦታ አለ። በጃማና በመርሃቤቴ ሚዳ ድንበር ላይ ደርግ የተሸነፈበት ባለፈውም ጦርነት ደግሞ ወያኔ የተሸነፈበት ቦታ ነው። ይህም ቦታ በአሁኑ ወቅት ፋኖች ተቆጣጥረውታል። መከላከያ ጃማን አልፎ ፋኖ ያለበት ቦታ ለመድረስ ሞክረው አልተሳካለትም። እስከ ጃማ ድረስ መከላከያ ኬላ ዘርግቶ ይፈትሻል። ሜዳ ላይ ፋኖዎቹ ይፈትሻሉ። ጃማ ከወረኢሉ 30 ኪሎ ሜትር ርቀት ላይ የሚገኝ ሲሆን ሚዳ ደግሞ ከወረኢሉ እስከ 90 ኪሎ ሜትር ይሆናል። በዚህ መስመር ከወረኢሉ አዲስ አበባ 293 ኪሎ ሜትር።
የፍካሪ ዜና ፕሮግራማችን በዚሁ ይጠቃልላል።
እነሱም ንቀውን እኛም ተቀብለን መሬትም ሲነጠቅ አገር ስትወረር ዝምታንም መርጠን ዘራይ ደረስን አብርሃም ደቦጭን ዳግም ገለን ቀብረን የወንዲንም ትርጉም አላወቅንም ብለን ሁሉን ተሸክመን ግፉን ሁሉ ችለን ዶርየውም ካድሬ ጳጳስ ነኝ እያለ ልባርካችሁ ሲለን ራስ ደፋን ወደን አንገት ሰበር ለምደን መኖር መበርከትን ካፋችን ለጥፈን ድክመታችን ጋድ ሱዳንም ወረረን ድክመታችን ጋድ ወያኔ ያዋረደን ማላዘን ማልቀሱ ምለለው በርክቶ አላዋቂ መሪ ሁሉን አደናብሮ ካህዲው ሆዳሙ ፈሪው ባገር ሞልቶ ህልም ራእይ ሆኖ ተኖ የብሩቀን ተስፋ በተራራ ፀሐይ ሁሉ እያንቀላፋ ለአገር ዘፋኝ ብዙ ለአገር ሟች ግን ጠፍቶ ልሙትላት ባይሆን በትችት ተወርፎ ብልጠት የተባለው ጅብና አህያን በረት አሳድሮ የአገር ሽማግሌ ለወገን ማፈሪያ ፍጹም እንቶ ፈንቶ ያ ዝምታም ቢሆን ለበግም አልበጃት ሰርዷት ሲበልቷት አለና እያሰኛት።
የሰኞ ግንቦት 21 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ማንነቱን የካደ ራሱን የጠላ አውሬ በቀን ማታ የኦነግ ትልቁ መዘዝ ማንነቱን ክዶ ኢትዮጵያዊ አይደለንም ብሎ በፋሽስት ጣሊያን ዘመን እንግሊዝ ይግዛን ያሉትን ባንዳ ካህዲዎች ተከትሎ ምንም ሳይፈር በመሆር ተብዮቹ አማካይነት ከባህር የወጣን ጉድ ፍጥሮች ነን ካለ ጊዜ ጀምሮ የተከሰተ ነው። በመሆኑም ለኢትዮጵያ ጥፋት የቆመ ከይሲ ኃይል ሆኖ ኢትዮጵያን ለረጅም ዓመታት ሲያሽመደምድ ከርሞ በለስ ቀናኝ ተረኛ ሆንኩ ብሎ የህዝብን ትግል አደናቅፎ ለስልጣን በአሜሪካና ረቦች ድጋፍ ከደረሰ በኋላ በሚያሰቅቅ ሁኔታ ኢትዮጵያን ሊያጠፋ በጅምላ ብሔርን ሊፈጅ ሲጥር አያሌ ጥፋትን አድርሷል። እስኬል ጋቢሳ፣ ሽመልስ አብዲሳ፣ አዳነች አቤቤ፣ አራርሳ ወዘተ የሚባሉት ጭራቆች የተፈጠሩባት አገር መሆኗን በሰቆቃ ልንገነዘብም ተገደናል። ክራላይሶን በመላው ዓለም ህዝቦች የተከሰተውን አሰቃቂ ኑሮ ውድነት በመቃወም ተቃውሞ ያሰማሉ፣ ይሰለፋሉ፣ ገዢዎችን ይኮንናሉ። የደሃ ደሃ በሆነችው አገራችን ግን የኑሮ ውድነት ህዝብን በስቃይ እያረገፈ ባለበት ምንም ተቃውሞ አልከሰት ብሏል። ህዝብ ደልቶት ነው? ኮሎኔሉ ህዝብ አናኗር አያያዝ አላውቅ ብሎበት ነው እንጂ የኑሮ ውድነት የለም ብሎ በድፍረት ተናግሯል። አንድ እንቁላል 15 ብር፣ ቲማቲም በኪሎ 55 ብር፣ ነጭ ሽንኩርት 110 ብር፣ ሽንኩርት 85 ብር፣ ሎሚ 55 ብር በኪሎ ወዘተ በደረሰበት ጊዜ አንፈርድበትም። ከዚህ ጥራዝ ነጠቅ ዋልጌ ልዩ አንጠብቀምና ምን ያህል የሰርቶ አደሩ ማህበርና ህዝባዊ ተቃውሞች እንደተፈረካከሱም የሚገልጽ ነው። በመቼስ ምን ይደረግ ትንሿም ተቃውሞ ድንቅ ይያልን እንጂ ለዘረኛው አገዛዝ የሚገባውን ተቃውሞ በአዲስ አበባም ሆነ በአጠቃላይ ልናሳይ አልታደልንም። መቼስ ማልጎደል ሆኖብን ቡከኑን የጦር መሪ ትግል አደናቃፊውን አሰባሳቢና ታጋይ ብለን ባጉል ተስፋ ላይ በብትንድር ልንጠለጠል እየሞከርን ነው። ነግ መውደቅ፣ ማፈር፣ መጋለጥ፣ መቆጨት ላይቀር ከዚህ ቀደም በስንት ጥረት ውጤታማ ሊሆን የሚችል ሁለገብ ትግል ወያኔ ላይ ሊጀመር ሲዘጋጅ የወያኔ ባዕዳን ወዳጆችም ሻቢያንም ጠልፈው የወያኔ ወዳጅ የሆነውን ብራኑ ነጋንና ጭፍሮቹን ከወያኔ አጣብቀው ሁለገብ ትግል የምትሉት የደሃውን ልጅ ለማስጨረስ ነው ባዩን ከሃዲ የትጥቅ ትግል አባወራ ነኝ ብሎ እንዲከሰትብን አድርገው ተላላ ወገኖች ደግሞ በመር ለሚታገሉት ሳይሆን በብዙ ሺ ገንዘብ እንዲያፈሱ አድርገው ጦር የተባለው ከጉል ልጅ ተሰነይ ተነቅነቅ ሳይል በወረቀት ከወልቃይት ድንበር አዘዞ ከጎንደር ደቡብ በፍጥነት እየተወነጨፈ በወረቀት ብዙ ግዛትን ነጻ ወጣ ተባለ። በበኩላችን የተልተልዴን አርሶ አደር አደናግሩ እንጂ እኛ ስራችን ስምሪታችን ስለሆነ የሻቢያንም የግንቦት ሰባትንም የወያኔም ወዘተ እንቅስቃሴ ማወቅ ስራችን ነውና ወያኔን እያስጨነቀ ያለ ሰራዊት ካለ በወረቀት እንጂ በተጨባጭ አይደለም ብንል አሜሪካ በሰጣቸው አቅም ተመክተው ይህ ነው የማይባል ዘመቻ ከፈቱብን። ገንዘብ ከነሱ፣ መገናኛ ብዙሃን የነሱ፣ መደናገር ሰፈነ፣ የሐቀኛ ትግል መንገድ ተዘጋ። ሻቢያም አገር ወዳድ ኢትዮጵያዊ ኃይል መዳከሙ አስፈነደቀው እንጂ ቅር አላለውም። ትላንት ከዚህ ሻጠር ቀንደኛ ሆነው የነበሩ የኮሎኔሉ ጫማ ሳሚዎችና ቱልቱላዎች ዛሬ አትዩን እንገልበጥ ብለው የህዝብ ተሟጋች ነን ሲሉ ሩብም ጆሮ ልንሰጣቸው አይገባም። ከወያኔ ጊዜ ጀምሮ የሰላማዊ ትግል አቀንቃኝ ነን ብለው ጥረታችንን ሲያከሽፉ የኖሩ ርካሽ ኃይሎችና ግለሰቦች ዛሬ የተለወጡ መስለው በየሸለቆው የጦር መሪ ሆነናል ሲሉ በመሬት ሳቅ ከመያዝ ሌላ ምንም ልንል አንችልም። ትጥቅ ትግል ጀምረዋል ብሎ የሚያስተጋባላቸው ኮሎኔልም የመጨረሻ ሳቁን ድንቄም ብሎ እየተዘጋጀልን እንጂ በቡከኖቹ አዝማችነት ጠበሱኝ ብሎ ተጨንቆ አይደለም። አገዛዙ በፋናው ትግል ተወጥሯል። ዋናው ግዳጁም ይህን ትግል ከጥቅም ውጭ ማድረግ ነው። በመሆኑም የአማራውን ህዝብ ትግል ባዶ ለማድረግ ፋናውን ባውራጃም በተቻለውም ለመከፋፈል እየጣረ ነው። ለአማራ ቆመናል የሚሉ ቀጥረኛ ቡድኖች እየፈሉ ያሉ ያማራውን ትግል ለማጠናከር ሳይሆን ቀጣም ባራሳጥቶ ለማደናገር ብቻ ነው። እነማን ማለት ይበቃል ማንነታቸውን ሰልፋቸውን ይገልጻል። ኢትዮጵያዊነታቸውን ክደው ሆዳቸውን ያስቀደሙና ያቀፉ ጉዶች መቼም ቢሆን መች የሀገር አለኝታ ሊሆኑ አይችሉም። ፈሪዎች የጦር መሪዎች ሆነውላችኋል ታገሱ ሲሉን በየሸለቆው ገጥመውታል ብለን የሞኝን ቅልፍን ልናንቋርፍ መጠበቅ የለበትም። ዘረኛው አገዛዝ በተባበረ ትግላችን ይወገድ። የሽግግር መንግስት ጽንሰ ሐሳብ ለብዙዎቹ በተለይ የብልጽግና ተብየው ተከታይ መንጋዎችም ሆነ ካድሬዎች ግልጽ የሆነ አይደለም። ኮሎኔሉ አንዳንድ የሱቢጤ ገልጃጃ ሆዳሞች ሙሴ ሲሉት ሙሴ ቀይ ባህርን ማሻገሩን ሹክ ስላሉት እኔ አሻግራለሁ ብሎ መሳቂያ የነበረ መሆኑ አይዘነጋም። ሽግግርን በሚመለከት ከዚህ ቀደም አቅርበን የነበረውን አንድ ሐተታ እናሰማለን። ሽግግር ሲሉ ሽግግር ስንል አሁንም በዚህ ርዕስ ላይ ለአመታት ማብራሪያ ስንሰጥ ቆይተናል። በሂደት ግልጽ የሆነ ጉዳይ ካለ ጠባ በብሔረተኞች በተጨባጭ ሲታዩ ድድብናቸው ዳጅህን ተራራን በልጦ እየተገኘ እነሱ ግን የብልጥ ብልጥ የሆኑ መስሏቸው ነገር ዓለሙን ሲያምቦጫርቁ ማየት ልምዳችን ሆኗል። የወያኔ ላይ በቃ የኮሎኔሉ አገዛዝ የባሰበት ሆኖ ይገኛል። ፈረንጆቹ ሲተርቱ ማሸነፍ ካልቻል ተደባለቃቸውና ከውስጥ አሸንፋቸው ይላሉ። በተራ አነጋገር ሰርጎ ገብ ሆነህ መፈክሩን ቀምተህ እንቡጥ አፋጣው ትርጉም የለሽ አድርገው እርቃኑን አስቀረውና ከስያሜ ውጭ ባዶ ቀፎ አድርገው ነው። ዴሞክራሲ ቃል ብቻ ሆኖ የቀረባቸውንና ጭቆና የሰፈነባቸውን አገሮች አገዛዞች መጥቀስ እንችላለን። ኮሎኔሉ ገና ጀማሪ በነበረበት ጊዜ ስለ ሽግግር ያለው ዕውቀት ግልብ በመሆኑ ለሽግግር ጉባኤ የመጡት ሁሉ የግድ ሁሉም የስልጣን ቦታ መያዝ ያለባቸው መስሎት ሚኒስትሮች ይበዙብናል አይነት ዝብርቅን አሰምቶ ነበር። ኋላም እብሪቱ የበላይ ስለሆነበት ሂደቱ አያስፈልግም እኔው አሻጋሪ ሆናለሁ ብሎ ራሱ ህዝብ ነኝ ብሎ ተሰየመብን። ሐቀኛ ሽግግርን ተቃርኖ አምባገነን አገዛዝን አስፍኖ ይሄው እስከዛሬ ይህንኑ ጭቆና ሊያደልብብን ደፋ ቀና እያለ ነው። ከድጡ ወደ ማጡ ወደ ባሰ ቀውስና ጦርነት ረሃብና ግድያ ወስዶ ዘፈቀን እንጂ የህዝብ ፍጅት አገር አደረገ ኢትዮጵያን እንጂ ከፈፈልን በየፈርጁ አሰፈነብን እንጂ ምንም የፈየደው ነገር የለም። ለወያኔም ለሻቢያም ተቀሟል። ለአሜሪካም ለአረብ አድሃሪዎችም ሎሊ እንደሆነ ነው። ሸልመውታል ኳኩለውታል ግን አሁንም የለየለት አስቀያሚ ሆኖ ይገኛል። ፎንጋ ቢባል ማድነቅ ይሆንበታል። የሽግግርን ሂደትና የሙት ከተማ አድማን ጽንሳሳ በቀድሚያ ወደ መድረክ ያመጣው ያፓ ነው። አገራችንን ያመሰውን ቅራኔ አገር ወዳድ ኃይሎች ተሰብስበው በውይይትና ሰላም መፍትሄ ያገኙለት በማለት ደርግ የጭቆና ስርዓቱን ማስፈን ስለፈለገ በመይሶን አማካሪነት ወታደራዊ ጊዜያዊ አስተዳደርን መሰየም ፈልጎ 17 ዓመት ተፈረደበት። ህዝብም በሙት ከተማ አድማ ስልት እንዲታገለውና ጉዳትን እንዲቀንስ በነለም የባዕድ ቅጥረኞች ዛሬም ለኮሎኔሉ ያደሩ ከባዕድ ተመሳጥረው አድማውን ሻጠሩ አከሸፉ ላስከፍ ጭቆናም ለአመታት አጋለጡን። ወያኔ በአሜሪካ ድጋፍ የህዝብን ትግል ማጅራት መጥቶና ሻጥሮ ለስልጣን ሲበቃም የሽግግር ሂደት ማለት ጸረ ለውጥነት ነው ብሎ አገዛዙን በሐሰት ምርጫ ያጀበ እየፈጀን ከፋፍሎ ያጠቃንም 27 ዓመት አይጨፍሩ የባለጌ ጭፈራ ጨፈረብን። ይህም ከይስ ያገዛዝ በህዝብ ትግል ሊወገድ ሲል አሜሪካና አድሃሪ አረብ አገሮችና ሻቢያም ተመሳጥረው ትግሉን አፍነው ባቋራጭ ቡችላችን ነው ያሉትን ኮሎኔል ከነጭፍሮቹ ሰይመውብን ይኸው በጣም አስከፊ ለሆነ አገዛዝ ሰለባ አድርገውናል። ይህም ግን የሚሰራ የሚያዘልቅ ሆኖ ስላልተገኘ ተቀልብሰው በአሁኑ ጊዜ ደግሞ የሽግግር ጫጫታን ማሰማት ተያይዘውታል። ነገር ግን ሽግግር ሲሉና እኛ ሽግግር ስንል ህዝብ የሚፈልገው ሽግግር በጣም የተለያዩና የተቃረኑ ናቸው። የሽግግር ሂደት ስንል ኢትዮጵያን ሰርዞና አፍርሶ ወይም ለመበታተንና አዲስ አበባን ፊንፊኔ ለማለት ሸገር በተባለ ኦሮሞ ብቻ አዲስ ክልል መክበብ ሳይሆን በኢትዮጵያ አንድነትና በዲሞክራሲ የሚያምኑ ኃይሎች ተሰባስበው መፍትሄ የሚያመጡበትን ሂደት ማለታችን ነው። የሽግግሩ ዕድሜ በተሰብሳቢዎቹ የሚወሰን እንጂ ስልጣን በቀማው ቡድን በዘፈቀደ የሚወሰንም አይደለም። ሂደቱን ጀምሮ ለመወሰን ሆነ ለመጨረስ ፖለቲካዊ ንቃት ብስለትን ይጠይቃል እንጂ በጫጩት ታንጎሎች ሊከናወን ሊደረግ የሚችል አይደለም። የርዕዮት አባታቸው ፋሽስቱ ጣሊያን ቴስታ ዲ ጋሊና ይላቸዋል። በመላ ኢትዮጵያም ሆነ በትግራይ በወያኔ ስር ሊያቆሙ የተነሱት የሽግግር ውሳኔ ከሀቀኛ የሽግግር መንግስት ምስረታ ጋር ምንም ግንኙነት ያለው አይደለምና ከህዝብ ድጋፍ የሚያገኝ ሊሆን አይችልም። በወያኔም በኦህዴድም ስር ወደ ዴሞክራሲ የሚወስድ ሽግግር እውን ሊሆን አይችልም። የረቡ ግንቦት 23 ቀን 2015 ዓመተ ምህረት የፍኖተ ዴሞክራሲ ሀተታ ይልቃል ለቋል ድንቁርናው ጣራ ጥሶ ከንፏል። አዳነች ሏታል ላጥፊዋን ዘረኛ ስማጥላት መሰል ባፋኖሮሚኛ ኢምንቱን ትንሽ ሰው ጭራዥ ጥራዝነጠቅ አሪነ ሂሉታል ሐቁን ለመደበቅ ስለዚህ ይልቃል ተብዬ የኦሮሞማ ቀጥረኛስ መሳይ አማራ ክስረት ከመተቸታችን በፊት ከዘጠኝ ያላነሱ መስጊዶችን ጽንፈኛው ኮሎኔል ማቃጠሉን ተቃውመው ሙስሊም ወንድም እህቶቻችን ሰላማዊ ተቃውሞ ሰልፍ ባደረጉ ከአምስት ያላነሱ መገደላቸውን ብዙዎች መቁሰላቸውን ከ175 በላይ ተይዘው ለግብረ ሲጅል መዳረጋቸውን ማንሳት እንፈልጋለን። ይህን በተመለከተ የሙስሊሞች የበላይ አካል ውግዘት አሰምቷል። ከዮም አልጁማ ጸሎት በኋላም ምዕመናኑ በአዲስ አበባ የተቃውሞ ሰልፋቸውን አስመዝግበዋል። ይህ በእንዲህ እንዳለ ደግሞ በድሃው ላይ ቤት ማፍረስ የቀጠለው እርኩስ እርምጃ በመቃወም ዜጎች በአፍራሾች ላይ በተደጋጋሚ እርምጃ መውሰዳቸው ታውቋል። መስሱን ሰጡት እንዲሉ ነው። ቤታችን ፈረሰ ተፈናቀል ወዘተ ብሎ ከመልቀስና ከንቱ ምለላን ከመስማት አፍራሾቹን አፍርሷቸው አባሩ ቅጡ ስንል የቆየነውን የሚሰሙ ዜጎች ማግኘታችን ማየታችን አርክቶናል። መቀጠል መስፋፋት መበራከት አለበት። እዝ ሰጪዎችንም መቅጣቱ ዋናና ግምት ሊሰጣው የሚገባም ስምሪት ነው። ሙስሊም ወገኖች ተበደልን ሲሉ እንደ ካቲቱ ጊዜ ክርስቲያን ወገናቸው ከጎናቸው ቢቆምና በተዋህዶ ላይ ኦሮሞማ ሲዘምት ሙስሊሙ ተቃዋሚ ቢሆን ይህን የህዝብ የትግል አንድነት ዘረኛውን አገዛዝ አፈርባበላው ነበር። ተራ በተራ ሲያጠቁን ግን ተከፋፍሎ ሰለባ መሆን በራስ ላይ ጥፋትን ማስከተል ነው። ይበንዲ እንዳለ ብለን ነበር ማለቱ ደስታን ባይለግሰንም የተከሰተው የኢዜማ መፈረካከስ ስንለው የቆየነው ትክክል እንደነበር ያረጋግጥልናል። ኢዜማ ቃኑን ወጥቶ ባለበት ብዙ ጋቢ ተከናንቤ ሞቆኛል ሊል በከንቱ ሲጥር በልታዘበው አብዛኛው የአመራር አባሎቹ ከድርጅቱ መውጣታቸውና ባወጡት መግለጫ ኢዜማ ቀስ በቀስ የኦህዴድ ኦሮሞ ብልጽግና ቡችላ ሆኗል ብሎ ማጋለጣቸው ይህ አስመሳይ ቡድን ከስሮ ከተወገደ ምን ያህል ለህዝብ ትግል እንቅፋት የሆነ ጋሪጣ እንደተወገደ የሚቆጠር ነው። በዘመነ መንጋ ኦህዴድ ነፍሰ ገዳይ ፍርሃት ወሮን ገድሎን ፍዳችንን ስናይ አገር ልጠፋ ነው ሞት ሆኖልን ሲሳይ በተባለው መሰረት አይናችን እያየ ኢትዮጵያን ገዝግዘው ሊያጠፏት ሊቀብሯት ሲጥሩ ዝምታ ብቻ ሳይሆን አጋርነትም እያሳየን አገር አልባ ልንሆን ጫፍ ደርሰናል። አርበኞች ግንባር የግንቦት ሰባት ጦር ወዘተ ቅጥፈት እያውጠነጠን ህዝባዊ ቀና ትግልን ሲያደናቅፉ የቆዩት ካዲዎች ይኸው ፍርክስክሳቸው ወጥቷል። እሰየው ብንል አይፈረድብንም። የዚህ የኢዜማ ቡድን መሪዎች እነን ያሉትና አሁንም ከኮሎኔሉ ጋር ገጥመው ለዘረኛው አገዛዝ ጥብቅና የቆሙት እነ ብራኑ ነጋ ዘይኑ ጠነከረ ከእንግዲህ ማንንም አያደናግሩ አያታሉ። የህዝብ ትግል የለየላቸው ጠላቶች ናቸው መባላቸው ወቅታዊም ተገቢም ነው። ይህን እያሉ ያሉት ደግሞ የድርጅቱ አመራር አባላት ነን ሲሉ ቆይተው አሁን ራሳቸውን ያገለሉ ስለሆኑ ይህን መጻረር ከባለቤቱ ያወቀን አባባል የሚያመጣብን ነው። ከኢዜማ የለቀጡት አመራሮች በጋራም ይሁን በከፊል በአዲስ መሰረት እንደራጃለን ሲሉ ያደመጥን ሲሆን ውሃ ቢወቅቱት ያው ባልሆነ መንፈስ እስከሆነ ድረስ በርቱ ለሀገር ተቀሙ የምንላቸው ሲሆን ግን ከዚያው ከማጡ ተገላብጦ መጨቀያየት ከሆነ ምን ነው ብትተውን የምንላቸው ይሆናል። ካገዛዙና ባዕድ አለቆቹ ዙሪያ መሽከርከር አልሸሹም ዞራሉ ፖለቲካን መቀጠል ማቆም ያለበት ጉዳይ ነው። ቡድኖችና ድርጅቶች በተክለሰብ ተገዥነት መከሰት ማቆም አለባቸው ስንልም አመታት አልፈዋል። የግለሰቦች የግል መፈንጫ ከመሆን አላልፈ ሲሉም ዴሞክራሲያዊ አሰራርና ይዘትም ሲጎላቸው የበየነ የብርሃኑ ወዘተ በሚል ብቻ ሲታወቁ ችግር እንደሆነ የተናገርነው ያኔ ብቅ ሲሉ ጀምረን ነው። የጋራ አሰራር ይስፈን ያልነው የግለሰብ የበላይነት ከሰፈነ አምባገነንነት አይቀርም ይመጣል በሚልም ነው። የኢሃፓ ችግሮች የተከሰቱት የድርጅቱን የጋራ አመራር አሰራር በግለሰብ ፈላጭ ቆራጭነት ሊተኩ የሚጥሩ ግለሰቦች በአመራሩ ዘንድ ሲከሰቱ ነው። ተደጋግሞ እንደተባለው ቀስ በቀስ ላባደሩን ህዝብ ፓርቲው ይተካል፣ ፓርቲው ደግሞ በማዕከላዊ ኮሚቴ ይተካና ማዕከላዊ ኮሚቴውን በሂደት በዋና ጸሐፊው ይተካል። ዴሞክራሲያዊ አሰራር ይዘት ደናሁኝ አምባገነንነት ሰፈንብን ይሆናል ማለት ነው። ይህን በዚህ ቋሽተን ወደ ይልቃል ለቋል ስንመለስ ደግሞ የማይም የሽግግር መንግስትን አስመልክቶ ሰሞኑን የዘባረቀውን የሚመለከት ይሆናል። ነገር አለሙ ጥያቄውን መረዳት ተስኖት የቀባጠረው ያገዛዙን የጫጩት ታንጎል ባለቤትነት የሚያጋልጥ ሆኗል ማለትም እንችላለን። ከኑሮ ውድነት ጋር በተጓዳኝ ይህን ውድቀት ያገዛዝ የሚገልጸው ጭፍን ዘረኝነቱና ሐፍረተቢስ መሐይምነቱ ነው። ኮሎኔሉ ስልጣን እንደያዘ ከመቃወም ባሻገር ስለ ሽግግር መንግስት አሁ ግንዛቤ እንዳልነበረው በተደጋጋሚ አጋልጦ በደረሰበት ግሳጼና ምክር አሁን መክፈቱን እንዳቆመ ይታወሳል። በሽግግር ጉባኤ የሚገኙ አካሎች ቡድኖች ኃይሎች ድርጅቶች ሁሉ የሽግግር ሚኒስትሮች የሚሆኑ መስሎት የሹሞችን ቁጥር መቀነስ እንፈልግ ግን የሽግግር መንግስት ያበዛቸዋልና ጥሩ አይሆንም ሲልም ለፈፎ ነበር። የአባና የማይሶል ልዩነት በፊደል ነው ብሎ መሳቂያ እንደሆነ ማለት ነው። የአባ በደርግ ጊዜ ጀምሮ ጊዜያዊ ህዝባዊ መንግስት ያለው ምን እንደሆነ በሰፊው ሲያቀርብ ሲያስረዳ ቆይቷል። እንቅልፋሙ ይልቃል ባገርም በውጭም ሽግግር መንግስት ይያሉ እንቅልፍ ነፍሱን ሲል ራሱን ለተዝብት አጋልጧል እንጂ እነማን እንደሆኑ አላውቅም ማለቱ ያጋለጠው ነገር ቢኖር ደረቅ ቀጣፊነቱን ወይም ጭራሽ መሐይምነቱን ብቻ ነው። የሽግግር መንግስት ጥያቄ ያብዛኛው ህዝብ ጥያቄ ከሆነ አመታት አልፈዋል። የወያኔን ፈሊጥና እዝ ተቀበለው የድርጅቱን ስም አንጠራም ቢሉ ይህን ጥያቄ ለአመታት ኢሃፓ ሲገፋ መቆየቱ ምስጢር አይደለም። ከመተቸት በፊት ማወቅ ቢቀድም ኖሮ ይድቃልም ዘረኛው አለቃውም ስለ ሽግግር መንግስት ምንነት የቆጥ የባጦን ባልቀባጠሩ ነበር። ማህይሙ ይልቃል ለምሳሌ የአማራ ክልል የሽግግር መንግስት እንደተፈለገ አስመስሎ አቅርቦ መለስኩ አብራራው ብሎ ሊመጻደቅ ሞክሯል። ማዕከላዊ ስልጣን በፋሽስት ዘረኞች ተይዞ ዴሞክራሲያዊ የሽግግር መንግስት በተወሰነ ክልል ይመስረት ብሎ የሚጮህ ማህይም ካለ እነሱ ብቻ ናቸው። የወያኔን ክልል ፈሊጥ እንደ ጭጎግት ተጣብቀው ሲከንፉና አገርና ህዝብን ሲከፋፍሉ የቆዩት ቀደም ገና ደርግ ሲመጣ በሽግግሩ ተሳትፎ በተቻለ መጠን ሰፊና ሁሉን ያቀፈ እንዲሆን ስንል ያቀረብነው እኛው ነበር። በሂደቱ በማሳተፍ ከጽንፈኝነት እናርቃቸዋለን እንለያቸዋለን ብለን ዘረኞቹ ግን የዘረን በተው ይዘርዝረኝ በሚል በጸረ ኢትዮጵያ መሰረት እርስ በርሳቸው ሊተቃቀፉ ጣሩ እንጂ ለወያኔም ተጎነበሱ እንጂ በኢትዮጵያ መሰረት ግንባር ሊመሰርቱ ፈቃደኛ አልሆኑም። ኢትዮጵያዊ አይደለንም ነው በግልጽ በተደጋጋሚ የሰጡን ምላሽ። በሞያሌ ኬንያ አካባቢም ጸረ ወያኔ የሆኑ የኢሃፓ ሆነ ኢዲሃቅ አባሎችን አድፍጠው እነ ዲማነጎ አስገድለዋል። ሰልፋቸው ምንጊዜም ከግንጠላና ከጸረ ኢትዮጵያ ጋር ሆኖም ቆይቷል። የኦሮሞ ህዝብ ጥቅም ይላሉ እንጂ ባገኙት አጋጣሚ የስልጣን ፍርፋሪ ከመጥለላቸው አገዛዝ ጋር መሆኑን አይተናል። እናም ዛሬም የሽግግር መንግስት ስንል በደም የተጨማለቁና ጸረ ኢትዮጵያ መሆናቸውን በንጹሃን ደም ያራሱ ጽንፈኛ የብሔር ድርጅቶችን ያቀፈ ያጠቃለለ ሊሆን አይችልም። በሽግግር ሂደት ሊጠቃለሉ የሚገባቸውና የሚችሉ ኃይሎች በአገራችን አንድነት የሚያምኑ በታሪካዊ ሰንደቅ ዓላማችን ስር ሊሰለፉ ዝግጁ የሆኑ ግንጠላና ዘረኝነትን የማያቀነቅኑ የኦሮሞማ ተለጣፊ ያልሆኑት ብቻ ናቸው። ይልቃል ያለውን አገዛዝ በመርጫ የመጣ ነው ይለዋል። ከደርግ እስከዚህኛው ዘረኛ በኢትዮጵያ ፍትሃዊ ምርጫ ተካሂዶ አያውቅም። ህዝብ የራሴ የሚለው መንግስት ኖሮት አያውቅም። አገር መከላከያ ደህንነት ወዘተ የሚባሉ ሁሉ ያገዛዙ መሳሪያዎች እንጂ የህዝብና ያገርን ጥቅም አስቀዳሚዎች ሆነው አልተገኙም። ምንም እንኳን ለኢትዮጵያ ብለው የተሰዉ የነበሩ ቢሆንም ስለሆነም ፍትሃዊ ምርጫ ሊካሄድ ካልቻለ مرچاننا يهز بسانين يميت ايقن هيدات مجمّر ماسكيدم هنا مجرّس ايجالم قزيتان السام يشيغز گر هيدات اوني هون زند فاشستو يورمو ما قزازن ناوياني مبوغدا چو يغدنو
يسنل بونك إني تجش بارنة تنسق قدر قوي منور تا ተፈጥሯዊ ሆነ ማህበራዊ ሚዛንን የፈታ ጾታን የማይለይ ህፃናት አዛውንት ሳይል የሚያጠቃ እርስ በርሱ የሚተራረድ በእውቅ የተሰራ መንጋ የሚተራመስባት የሩቅና የቅርብ ታዛቢዎች ዜጎቻቸው የአሳዛኝ አወዳደቅ ምሳሌ አድርገው የሚጠሯት አገር እንድትሆን ጠላት ጊዜ ወስዶ ሲያሰርባት ቆይቶ ዛሬ ላይ ስራው ውጤት አምጥቶለት ከሱ በላይ ማንነታቸውን አመረው የሚጠሉ በአካል ሰው የሚመስሉ አሻንጉሊቶች ተክሎ እየተበቀለን ይገኛል። እኛም ማንነታችንንና ክብራችንን ጥለን ይህን ጣዖት አድርገን አምልከናል። ኢትዮጵያ የምትባለው ጥንታዊና ታሪካዊ አገር ከፖለቲካ መልክዓ ምድር ሊፍቅ ምድራችንን ሲያመቻች እያየን እንዳላየን ሆነናል። ባረመኔው የኦሮሞማና የወያኔ ጣምራ ኃይል ሺዎች በግፍ ሲተረዱ የጎረቤቶቻችን ቤት በውድቅት ሌሊት ሲፈርስ ሚሊዮኖች ተፈናቅለው በረሃብ ቸነፈር ሲሰቃዩ በሌሊት ቁር በቀን ሐሩር ሲጠበሱ በሚያስፈራው ዝምታችን የሰብአዊ ፍጥሩን ሕይወት ዋጋ አሳጣን። አብያተ ክርስቲያናትና ገዳማት ሲቃጠሉ ቀሳውስት በአደባባይ ተወግረው ሲገደሉ መነኮሳት በጅምላ ሲጨፈጨፉ ምዕመናን ሲጋዙ መስጊዶች ሲፈርሱና የሃይማኖት መሪዎች ተገልለው የፖለቲካ ሽሞች ቦታውን ሲይዙት ኮሎኔሉ ባሰማራቸው ደህንነቶች ሺዎች በማንነታቸው ብቻ ታፍነው መዳረሻቸው በተሰወረበት በአገራችንና ህዝባችን ላይ የሞትና የጦርነት ድባብ በሰፈነበት ይሁሉ ይሆነ ባለበት በየትኛው ሚዛን ነው ዝምታችን የኦሮሞማውን ፋሽስታዊ እልቂት ከመደገፍ የሚለይበት? እንደምናየው የንጹሃን ግድያ የዘወትር ዜና ሆኖ እየተለመደ መጣ። የሰው ልጅ ክቡር ህይወት ረክሷል። ወንጀሉን ከሚፈጽመው አረመኔ ኮሎኔል ብቻ ሳይሆን ስለኛ ኢትዮጵያውያን ለወገን ለሰው ልጅ ክቡር ህይወት ስለምንሰጠው ዋጋ ብዙ ይናገራል። በጀግኖቿ አርበኞቿ ታፍራ ተከብራ በታሪክ ግዙፍ ስፍራ የነበራትን አገራችንን በፍርሃት ቆፈን ተጠፍ ንገን የውርደት ማቃለበስናት ሰምተን እንዳልሰማን አውቀን እንዳላወቅ ደንታቢሶች እና ጨካኝ ግድየለሽነታችን ለንጹሃን እልቂት ምክንያት ለአረመኔ የኦሮሞማ ፋሽስት ፈቃድ ሰጥተናል። ህዝብ ተቃውሞውን ካልገለጸ አድራጊዎቹ ይደግፋል ወይስ ይቃወማል በሚል ለምን እንቅልፍ ያጣሉ? እነሆ የንጹሃን ደም ከወለጋ እስከ ሰሜን ሸዋ ከጎጃምና ጎንደር ከአፋርና ወሎ ይጣራል። በድርጊቱ ተካፋይ ባንሆንም ደፍረን የተቃውሞ ድምጻችንን ባለማሰማታችን አለማው ግቡ እንዲደርስ አግዘናል። የኦሮሞማ ፋሽስት ኮሎኔል የሚያካሂደው ጭፍጨፋና የሚከተለው እጅግ አረመኔያዊ መንገድ መልእክቱ የቆሙትን ለማሸማቀቅ ስነ ልቡናዊ አቅመቢስነትን ለማሳደር የታቀደ ነው። የሚያሳዝነው ግን በተለይ በመናገሻዋና አካባቢዋ ካለው አስፈሪ ዝምታ አንጻር በከፊልም ቢሆን ተሳክቶለታል ማለት ያስደፍራል። ኮሎኔሉ ከትንሽ እስከ ትላልቅ የፍራ ዘርፎች በማባረር የባለሀብቱን ገንዘብ በማገድ ቤቱን አፍርሶ ንብረቱን ዘርፎ ለቄሮ መንጋ በማደል መንገድ ላይ እንዲወድቅ በማድረግ ያማራውን ገበሬ ማህበራዊ ጥረት በማሳጣት ማዳበሪያ በመንሳት ረሃብንና ሌሎች መንገዶች የዘር ማጥፋት መሳሪያ አድርጎ እየተጠቀመ ነው። በሌላ በኩል አማራው አካባቢውንና ራሱን የመከላከል ብቃትና ጀግንነቱ እየበረታ የለብለቡ የኦሮሞ መንጋ ሰለባ የሆነ ሲመጣ ድንቁጡ ኮሎኔል የተለመደ ያምባገነኖቹን አይነተኛ ባህሪ ተላብሶ ግራቀኙን ማሰር ማሳደድና መግደል የፈለኩትን ለማድረግ ኃይል ያለው እኔ ጋር ነው በማለት አንዴ ወታደሩን ሌላ ጊዜ አርማኒውን ለብሶ ሲውረገረግ ይታያል። ጊዜው የሰጠው ቀል ሆነና አንድ ጌቶቹን ተማምኖ ላቴን ውጭ ላሳድር ያለ የኦነግ ግልገል ፋሽስት ከአለት የጠነከረ እምነትና ማንነት ያለውን የአማራ ማህበረሰብ ከምድረ ገጽ አጠፋለሁ ብሎ ብረቱ አልበቃው ቢልም የሚያመልካቸውን ጣሊያኖችም የካቲት 12ቱ ጭፍጨፋ ሊያድናቸው አልቻለም። በመጨረሻ ጭራቸውን ቆልፈው የአፍረት ማቀል ለብሰው ወደ መጡበት እንደተመለሱት ሁሉ ኮሎኔሉ ከነቡከን ጋቢሳዎቹ እጅግሩ ታስሮ ወደ ወጣበት ውሃ የሚጣልበት ጊዜ ደርሷል። በሌላ በኩል ይህን የአፓርታይድ ቢጤ ስርዓት ችግር ውስጥ ሲገባ ለዚህ የቁርጥ ቀን እንዲያገለግሉ የተቃዋሚ ጭንብል ለብሰው ቆይተው ድንገት ብቅ የሚሉ ተቃውሞን የሚቃወሙ ተቃዋሚ መሰል ግለሰቦች ከሰማይ መና እናወርዳለን ከኛ በላይ ኢትዮጵያዊ ከኛ በላይ ያማራው ተቆርቋሪ ላሳር የሚሉ አምስተኛ ረድፍ ቢጤዎች በወዳጅ ዘርፍ ተሰልፈው ከውስጥ ለጠላት እርዳታና ድጋፍን ለወዳጅ የተሳሳተ መረጃን የሚሰጡ አይነቶች ወይም ቋሚ ዓላማ ወይም መርሆን የማይከተሉና እንደ ሁኔታው አቋማቸውንና አቀራረባቸውን እየለዋወጡ እየተገለባበጡ ህዝብን በተለይም ወጣቱ ግራ እንዲጋባና ከትግል እንዲርቅ በፖለቲካው እምነት እንዲያጣ ተስፋ ቆርጦ እንዲቀመጥ በተቃዋሚ ስም የሚያሰልፏቸው ቡድን መሪነን የሚሉ ግለሰቦች ይገኙበታል። ከአክቲቪስትነት የፖለቲካ ፓርቲ መሪነት እንዲያም ሲል የወረቀት ላይ የጦር ግንባር መሪነት ያለምንም ችግር መወንጨፍ የሚችሉና ህዝብን ሸፍጥን ከእውነተኛ ሀገር ወዳድነት የመለየት አቅም እጅግ አሳንሰው የሚያዩ ግለሰቦች በመሆናቸው አሳፋሪ ተልእኳቸው የሚያሳስባቸው አይደሉም። በመሆኑም የህዝባዊ ትግሉ ጉልበትና ግለት እየጨመረ መምጣቱ እብሪት የወጠረው ኮሎኔልም እንደ ሐራሪው ቡካን ጌቶቹ ወደሚያመቻቹለት የጉድ ሀገር መፈርጠቱ አይቀሬ ነው። ይህኔ ነው ከላይ ለመጠቆም የመከርኳቸው የቀበሮ ባህታውያን ድሉን ሊነጥቁ ለዲሞክራሲ ለኢትዮጵያ አንድነትና ለዜጎቿ እኩልነት የቆሙ መስለው በሰንደቁ አሸብርቀው መርሆን በተረዳ ሳይሆን በስሜት የሚነግደውን ተጠቅመው በአዲስ ዘዴ አሮጌውን የሚታደጉት። በመሆኑም ስብከትን ሳይሆን ተግባርን ሐሳዊ ሐዋርያነን ባዮችን ሳይሆን በደርግ በወያኔውና በኦሮሞማው ድቅድቅ ጨለማ ከወገናቸው ጎን ያልተለዩ መከራና እንግልት ተቋቁመው ትግሉን የቀጠሉ ታሪካቸው ያልቆሸሸ ትላንትም ሆነ ዛሬ ከሀገር ጠላት ያልወገኑ በኢትዮጵያ ሉዓላዊነት የማይደራደሩ በዜጎች ሰብአዊና ዲሞክራሲያዊ መብት በእኩልነት ላይ በተመሰረተ የኢትዮጵያ አንድነት በሚያምኑ የሚመራ ሁሉን አሳታፊ የሽግግር መንግስት መስራታ ላይ ጽኑ እምነት ያላቸው ዜጎች ሊሆኑ ይገባል። በዘረኛው የኦሮሞማ አገዛዝ የተገፉ ኢትዮጵያውያን ሁሉ ከፋኖ የአማራ ህዝባዊ ኃይል ጎን ይቆሙ። በአገዛዙ እምነት ነጻነት ተነፍገው ተቃውሞ እያካሄዱ ካሉ ሙስሊም ወገኖቻችንና ኦርቶዶክስ ተዋህዶ አማኞች ጋር በጋራ ይቆሙ። የደብረ ማርቆስ ህዝብ እያካሄደ ያለውን ተቃውሞ እንቅስቃሴ በሌሎች ከተሞችም ይከታተል። ድል ለኢትዮጵያ ህዝብ፣ ሞት ለዘረኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ።
የብዙሃንና መደጋየንንላ እማማ ናትና